ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምን አምሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ለዛሬ ሐሙስ ግንቦት 27 ቀን 2007 ዓ.ም በፊፋ የሙስና ቅሌት ዙሪያ የተዘጋጁ ልዩ ልዩ ቅንብሮችን ይዘናል። ዲሞክራሲ በተግባር ፕሮግራምም ተሰናድቷል። አብራችሁን አምቹ። አስተናጋጃችሁ ሰለሞን ክፍሌ ሆናለሁ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅታዬ እንስማ።
ጤና ይስጥልኝ፣ እንደምናመሻችሁ። ጋና ዋና ከተማ አክራ ውስጥ በአንድ የነዳጅ ማደያ ላይ የተነሳ ፍንዳታ ቢያንስ 73 ሰዎችን እንደገደለ ተገለጸ። የሞቱት ሰዎች ይጥል ከነበረው ከባድ ዝናብ ሸሽተው በአካባቢው ተጠልለው የነበሩ ናቸው ተብሏል። በነዳጅ ማደያው የተነሳውን ፍንዳታ ተከትሎ የእሳት ቃጠሎ ስለነበረ ወዲያውኑ በማዕከላዊዋ አክራ ኳሜ ንክሩማ አደባባይ አጠገብ ወዳሉ ሕንፃዎች እሳቱ መዛመቱን ከስፍራው የቀረቡ ዘገባዎች አመልክተዋል። የፍንዳታው መነሾ ግን አልታወቀም። የቀድሞ የፊፋ ምክትል ፕሬዚደንት የነበሩት ጃክ ዋርነር የድርጅቱ የአመራር ቦርድ በሳቸው ሀገር በትሪኒዳድና ቶቤጎ እንደ አውሮፓውያን አቆጣጠር በ2010 ዓመተ ምህረት በተደረገው ጠቅላላ ምርጫ ወቅት በገንዘብ ያደረገው ነገር እንዳለ ማስረጃ አለኝ ሲሉ ተናገሩ። ፊፋ በተጠመደበት የሙስና ቅሌት በተያያዘ አንዱ ተከሳሽ የሆኑት እኚሁ ሰው ዋርነር ትናንት ረቡዕ ማታ በቴሌቪዥን ባደረጉት ንግግር ፊፋንና ምርጫውን የሚያነካካ ሰነድና ቼክም በእጄ አለ ብለዋል። ትሪኒዳድና ቶቤጎ በብዙ ስቃይ ያገኘችውን ዓለም አቀፍ ገጽታ ለማጥፋት የተነሱ ሰዎችን ምስጢር ከእንግዲህ ወዲያ ይዤ አልቀመጥም ብለዋል። ለሕይወቴ እፈራለሁ ሲሉም ተናግረዋል። በፊፋ ባለስልጣናት ላይ በተመሰረተው ክስ ወዲህ ወደ ዩናይትድ ስቴትስ ይላካሉ ተብሎ ይጠበቃል። ዋርነር እኚሁ ሰው ቀድሞ የትሪኒዳድ ሚኒስትር እንደነበሩ ታውቋል። በገንዘብ ዋስትና ታስረው ነበር። በገንዘብ ዋስትና ተለቀዋል። ይህ በዚህ እንዳለ የደቡብ አፍሪቃ የልዩ ወንጀል ምርመራ ክፍል በሀገሪቱ በተካሄደው የዓለም ዋንጫ በተያያዘ ከፊፋ ጋር የተያያዘውን የተነሳውን የጉቦ ቅሌት ውንጀላ ምርመራ ጀምረንበታል ሲል አስታውቋል። ሆንግ ኮንግ በቻይና ቤጂንግ ቴናመን አደባባይ እንደ አውሮፓውያን አቆጣጠር በ1989 ዓ.ም አፍቃሪ ዲሞክራሲ ተቃዋሚ ሰልፈኞች ላይ የተወሰደው እርምጃ ዓመታዊ መታሰቢያዋን ዛሬ በሻማ ማብራት ስነ ስርዓት እያሰበች ነች። በሆንግ ኮንግ ቪክቶሪያ ፓርክ አደባባይ ላይ በአስር ሺዎች የተቆጠሩ ሰዎች ለዚሁ ስነ ስርዓት ይሰበሰባሉ ተብሎ ይጠበቃል። የዘንድሮው ስነ ስርዓት የሚከናወነው የግዛቲቱን የወደፊት የፖለቲካ እጣ ፋንታ የሚወስነው የድምፅ አሰጣጥ ከመካሄዱ ከጥቂት ቀናት በፊት መሆኑ ነው። በመጨረሻም በዚህ ሳምንት ምስራቅ ዩክሬን ውስጥ የተቀሰቀሰው ውጊያ በተፋላሚዎቹ ወገኖች በየካቲት ወር የተፈረመውን የተኩስ አቁም ውል ከምንጊዜውም በከፋ ደረጃ የጣሰ ተግባር ነው ሲል የአውሮፓ ሕብረት አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬ ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። በፊፋ ዙሪያ የተጠናቀረ ዜና ነው። ወደ ደቡብ አፍሪካ ይሆናል የሚወስደን። ሀገሬ እንደ አውሮፓውያን ዘመን አቆጣጠር በ2010 ዓ.ም የተካሄደውን የዓለም እግር ኳስ ዋንጫ ለማዘጋጀት ስትል ለፊፋ ጉቦ አልሰጠችም ሲሉ የደቡብ አፍሪካው የስፖርት ሚኒስትር አበክረው አስገንዝበዋል። በአሁኑ ወቅት ድርጅቱ በሙስና ቅሌት በተወጠረበት መሃል ሥልጣናቸውን በገዛ ፈቃዳቸው የለቀቁትን ፕሬዚደንት እንደሚያደንቁም ሚኒስትሩ አክለው ተናግረዋል። አኒታ ፓውል ከጆሃንስበርግ ያደረሰችን ዘገባ ዝርዝሩ አለው፣ እኔው አቀርበዋለሁ። የፊፋው ፕሬዚደንት ሴፕ ብላተር ትላንት ማክሰኞ ሥልጣን እንደሚለቁ ሲያስታውቁ የዩናይትድ ስቴትስ ሕግ አስከባሪ ባለሥልጣናት እርሳቸው ፌዴራል መንግሥቱ የጀመረው የሙስና ወንጀል ምርመራ ትኩረት ጥሎባቸዋል ሲል ከሰጠው መረጃ ጋር ተገጣጥሟል። ባለፈው ሳምንት የዩናይትድ ስቴትስ ፍትህ ሚኒስቴር በፊፋ ባለሥልጣናትና የስፖርት ኃላፊዎች ላይ ክስ መስርቶ 14 ሰዎችን አስሯል። የቀረበባቸው ክስ ከ150 ሚሊዮን ዶላር በላይ ጉቦ ወስደዋል የሚል ነው። ዛሬ የደቡብ አፍሪካው ስፖርት ሚኒስትር ፊኬሌ እምባሉላ ጆሃንስበርግ ውስጥ ሲናገሩ ብላተርን አወድሰው ሴፕ ብላተር ለረጅም ዓመታት ከአፍሪካ እግር ኳስ ባለሥልጣናት ድጋፍ ነበራቸው ብለዋል።
ሰብ ብላተር በቅዱ ውስጥ የነበሩ አይመስለኝም። ነገር ግን የእርሳቸው በዚህ መልክ መለየት ያሳዝናል። እንደሚመስለኝ ደግሞ ብላተር የዓለም እግር ኳስ ዋንጫ ውድድርን ወደ አፍሪካ በታሪክ ለመጀመሪያ ጊዜ እንድናመጣ ስለረዱን ለተጫወቱት ሚና ሁሌም ሲታወሱ ይኖራሉ።
እምበሉላ አክለው ግን ደቡብ አፍሪካ ብዙ ትርፍ የሚያስገኘውን የዓለም እግር ኳስ ዋንጫ ውድድር ለማስተናገድ ገንዘብ በጉቦ መልክ ከፍላለች የሚለውን በዩናይትድ ስቴትስ የቀረበ ክስ ሙሉ በሙሉ ውድቅ አድርገዋል። የተከፈለው 10 ሚሊዮን ዶላር እግር ኳስን በታዳጊ ሀገሮች ለማበልጸግ በታቀደ የተሰጠ ሕጋዊነትም ያለው አሰራር ነው ሲሉ አብራርተዋል።
We are prepared to explain to anyone including the FBI.
FBIን ጨምሮ ለማንኛውም ወገን ክፍያው ጉቦ አለመሆኑን ለማስረዳት ተዘጋጅተናል። በፈለጉበት ጊዜ መምጣት ይችላሉ፣ ዝግጁ ነን። ቡጥኛውን ፍሎይድ ማይዌዘርን ለማየት ወደ አሜሪካ በቅርቡ ስለመሄድም በመንገድ ሊያገኙኝ ይችላሉ። ገንዘቡ እንዴት እንደተላለፈ ልገልጽላቸው ዝግጁ ነኝ። ለምን እንደተከፈለ ጭምር አስረዳቸዋለሁ። ስለዚህ ልናስረዳቸውና ጉቦ አለመሆኑን ልናሳምናቸው ተዘጋጅተናል።
የስዊዘርላንድ ባለሥልጣናት በበኩላቸው በ2018 ሩሲያ፣ በ2022 ኳታር የዓለም ዋንጫን ለማዘጋጀት ዕድሉ የተሰጣቸው ጉቦ በማቀበላቸው መሆን አለመሆኑን እየመረመርን ነው ብለዋል። ወደ ሁለተኛው ቅንብር እንሸጋገራለን። ፊፋ ሲገመገም። አቶ ታደለ ይነቃቸው ተሰማ የዛሬ እንግዳችን ናቸው። አዲሱ አበባ አነጋግሯቸዋል።
በቅድሚያ አመሰግናለሁ አቶ ታደለ ይነቃቸው። የእግር ኳስ ነገር ሲነሳ እንግዲህ የይነቃቸው ቤተሰብ በቅድሚያ ይጠራልና የፊፋን ጉዳይ በተመለከተ ወደ እርስዎ የደወልነው ለዚህ ነው። ስለ ትብብሮ አመሰግናለሁ አስቀድሜ።
እኔ ነኝ እጅግ የማመሰግነው ይነቃቸውንም በዚህ አጋጣሚ ለሁልጊዜው ስላስታወሳችሁት በጣም አመሰግናለሁ።
መልካም። የፊፋው ፕሬዚዳንት ለአምስተኛ ጊዜ አይመረጡም ወይም አይወዳደሩም ሲባል እንደውም ውድድር ውስጥ ገብተው ወዲያው አሸንፈው ደግሞ እንደገና ወሬው ሳይጣጣምና በደም ሰው እንትን ሳይል ከስራቸው ለቀቁ። አሁን እንደውም መጨረሻ ላይ ዛሬ ያነበብነው ዜና በሙስና እንደሚጠረጠሩና ምርመራ እየተካሄደባቸው እንደሆነ ነውና በአጠቃላይ ይሄን ሁኔታ እንዴት ያውታል አቶ ታደለ?
እኔ መጀመሪያ ላይ እውነቱን ለመናገር የኤፍቢአይ ጉዳዩ መግባት ቅር አሰኝቶኝ ነበር። በብዙ መልኩ ስለሚተረጎም ፊፋ ነጻ ድርጅት ነው። እንደምታውቁት በአገራት እንኳን በፌዴሬሽኖቻቸው ጉዳዮች ጣልቃ መግባት አይችሉም። በዚህ ምክንያት ትንሽ ቅር ብሎኝ ነበር። ግን በኋላ ላይ ሳየው በተለይ ትናንት የወጣው የ10 ሚሊዮን ዶላር ከፊፋ ወደ ደቡብ አፍሪካ ከደቡብ አፍሪካ እጅግ በፊፋ ውስጥ ታዋቂ የገንዘብ ጠር የሆኑ ሰው ወደ ዋርነር መተላለፉ ከፍተኛ ጥርጣሬ ሳይሆን በእርግጠኝነት ፊፋ ውስጥ ከባድ የገንዘብ ችግር እንዳለ ያሳያል።
ሙስና መካሄዱም ማለት ነው።
ብላተር 10 ሚሊዮን ዶላር ከፊፋ ሲወጣ አላወቁም ብሎ ለማመን ያስቸግራል። ካላወቁም ችግር አለ፣ ካወቁም ችግር አለ። በሁለቱም ምክንያት እንትን ማድረጋቸው የስራ መልቀቂያ ማቅረባቸው ለእኔ ትክክለኛ ውሳኔ ነው። እንደውም ፌስቡኬ ላይ ወዲያው ነው ብራቮ ብላተር ብዬ የጻፍኩት። ምክንያቱም እስከዚህም ድረስ መግፋት አልነበረባቸውም። እንዲህ ያሉ ችግሮች እንዳሉባቸው ካወቁ፣ ሲያውቁ ደግሞ ወዲያውኑ መውጣታቸው ፊፋ ላይ ሌሎች የተወሳሰቡ ችግሮች ከመፈጠራቸው በፊት መሆኑ በጣም ጥሩ ነው።
ይሄ ሁኔታ ግን የት ድረስ ሊሄድ ይችላል? በነገሮ ላይ ደቡብ አፍሪካ እጄ የለበትም ብለው ባለስልጣኖቹ ደጋግመው ይናገራሉ። ሚኒስትሩ እንደውም ተናግረዋል። ግን ሙስና እስከተፈጸመ ድረስ ደግሞ ኤፍቢአይ መግባቱም ምናልባት እርስዎም ቅር አሰኝቶ የነበር ብለዋል መጀመሪያ። እንዲያውም በኢትዮጵያ አንዳንድ ሰዎች ጋር ስደውል ይሄ እንደው የምዕራባውያን እጅ ነው እንጂ ሰውየው እዚህ ደረጃም የሚጠረጠሩ አይደሉም ብለው በእሳቸው ላይ የሚካሄደውን ምርመራ የሚቃወሙ ሰዎች እንዳሉ አውቃለሁ ሰምቻለሁ። እና የት ድረስ ሊሄድ ይችላል ይሄ ምርመራ? ምን ይሆን መጨረሻው?
አሁን ካለው ሁኔታ በአጠቃላይ ደቡብ አፍሪካ ብትሆን በወንጀል ውስጥ እንዳለች መካድ የምትችል አይመስለኝም። ብትክድም ብዙ አያስኬዳትም። ብላተርም ቅድም እንዳልኩት ነው፣ ካላወቁም በብቃት ማነስ መውረድ አለባቸው፣ ካወቁም በወንጀል ውስጥ ተሳታፊ ናቸው እና መቆሚያ የሌለው እና አጠቃላይ ስራ አስፈጻሚ ኮሚቴ ከፍተኛ ችግር ውስጥ ያለ ነው የሚመስለኝ።
ደቡብ አፍሪካ ግን ለምን ነጻ አወጣትም? ምንም አልፈጸምኩም ብለው ደጋግሞ ከተናገሩና እንደቀረበባ ወይም እጃቸው እንዳለበት መረጃ ካልቀረበ ምን ይሆናሉ? አይቀርላትም ስላሉ
ችግር አለ። 10 ሚሊዮን ዶላር ደቡብ አፍሪካ ከፊፋ ተቀብላ ወደ ሌላ በሷ ደረጃ ወዳለኝ እንደውም ያገዘብ ለአንድ ኮንፌዴሬሽን የተላከው ለኮንፌዴሬሽን መላክ ከተፈለገ ፊፋ በቀጥታ ለኮንፌዴሬሽኑ መላክ አለበት። ለምንድን ነው ደቡብ አፍሪካ አቀባባይ የሆነችው? ይሄ እንደ ገንዘብ ሎንድሪንግ አይነት ነገር ነው። ፊፋ ለጃክ ወርነር ነው ያልሰጠሁም ለማለት ደቡብ አፍሪካ እንደ አቀባባይነት ተጠቅሞባታል። እኔ እንደውም ዛሬ የደቡብ አፍሪካው የኦርጋናይዚንግ ኮሚቲ ቸርማን የነበረ ዳኒ ጆርዳን አለመቅረቡ ራሱ ግልጽ ምልክት ነው። የግድ መገኘት ነበረበት። ያን ገንዘብ አቀባብለዋል። እንግዲህ ወርነር ከዛን ጊዜም በፊት ጀምሮ ተጠርጣሪ ናቸው። ለዛ ሰው ፊፋ መላክ ስላልፈለገ ደቡብ አፍሪካን ተጠቅሟል። ደቡብ አፍሪካ ለኮንካካፍ ያን አይነት ገንዘብ የምትረዳበት የገንዘብ አቅሙም የላትም፣ ምክንያቱም የላትም። እና ይሄ ሊጋሲ የሚባለው ነገር ሊጋሲ እኮ አይገዛም። ፊፋ ውስጥ አፍሪካ ያላት መብት፣ አፍሪካ የዓለም ዋንጫን ለማዘጋጀት ያላት መብት የሚገዛ መብት አይደለም። በብዙ ትግል የተገኘ መብት ነው። እንደው በአጠቃላይ እኔ አቶ አዲስ ባለፈው ሳምንት የነበረኝ እና በዚህ
በአሁን ያለሁት አስተያየት አንድ አይደለም።
አመለካከት ፍጹም የተለያየ ነው። ከፍተኛ ሁሉንም የሚያነካካ ችግር እንዳለ ነው። ትናንትና ደግሞ ከብላተር አነጋገር አንድ የወሰድኩት ነጥብ ምንድን ነው? እንግዲህ እንደምታውቁት የዚህ የፊፋ አወቃቀር የፊፋ ስራ አስፈጻሚ ፕሬዚደንቱን የሚመርጠው ጠቅላላ ጉባኤው ነው። የፊፋን ስራ አስፈጻሚ አባላት ግን የሚመርጧቸው አህጉራዊ ኮንፌዴሬሽኖች ናቸው እና የፊፋ ፕሬዚደንት እነሱ ላይ ነው የሚተማመነው። ብላተር ትናንት አንድ የጠቆሙት ነገር ኮንፌዴሬሽኖቹ ተጽዕኖ እንዳደረጉባቸው ነው እና ይሄ ዲፕ ሩትድ ሪስትራክቸሪንግ ያሉት ስር ነቀል የሆነ የለውጥ ስራ
አስፈልጋል።
በፊፋ ስራ አስፈጻሚ ኮሚቴ ላይ ያሉት ከዛ ጋር የተያያዘ ነው እና ብዙ ተጽዕኖ እንደነበረባቸው በግልጽ ታይቷል። እንደውም ሰሞኑንም በተከታታይ የሚያወጡ ይመስለኛል።
እንግዲህ ሁኔታውን እየተከታተልን እንደዚሁ መልሰን እናገኘታለን። አቶ ታደለ ይድነቃቸው በጣም አመሰግናለሁ ስለ ጊዜዎ። ደህና ግንዛቤ አድማጭ ያገኛል። እንቀጥልበታል። ሌሎችም የስፖርት ሰዎች እያናገርን የህዝብ አስተያየትም እየሰበሰብን ነው። ለዛሬው እግዚአብሔር ይስጥልኝ።
እኔም እግዚአብሔር ይስጥልኝ። በጣም አመሰግናለሁ አቶ አዲስ።
በመጨረሻም ዲሞክራሲ በተግባር የግንቦት 16ቱን ብሔራዊ ምርጫ አስመልክቶ ጊዜያዊ ውጤት በሚል በተሰራጨ መረጃ ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ ከ442ቱ መቀመጫዎች 442ቱን ማሸነፋቸው ተገልጿል። የቀሩት የ105ቱ መቀመጫዎች ውጤት ሰኔ 15 ይፋ ይደረጋል ተብሎ ነው የሚጠበቀው። ዲሞክራሲ በተግባር ፕሮግራም ዛሬ በምርጫው ዙሪያ ሁለት የተቃዋሚ ፓርቲ መሪዎችን አነጋግሯል። እንግዶቹም አቶ ገብሩ አስራት የመድረክ ሥራ አስፈጻሚ አባል፣ ቀድሞ በገዢ ፓርቲና መንግሥት ውስጥ የትግራይ ፕሬዝደንት መሆንን ጨምሮ በተለያዩ ኃላፊነት ቦታ ያገለገሉ እንዲሁም ኢንጂነር ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር ናቸው። ወዳደረግነው ውይይት እንለፍ። እስቲ ከታወቀው ውጤት እንነሳ። ብሔራዊ ምርጫ ቦርድ ከ442ቱ መቀመጫዎች 442ቱንም ኢህአዴግና አጋር ድርጅቶቹ ማሸነፋቸውን አስታውቋል። ምክር ቤቱ ካሉት 547 መቀመጫዎች የ105ቱ ገና አልታወቁም ማለት ነው። እናንተ ውጤታቸው ካልታወቁት ውስጥ የምታሸንፉት ወንበር ይኖር ይሆን? አቶ ገብሩላ አስቀድም።
እንግዲህ እኔ ስጀምር ዘንድሮ ምርጫ ነበር ለማለት ያስቸግራል። ምርጫ እንዲኖር ተወዳዳሪም መኖር አለበት። የሚወዳደሩበት ሜዳም የተመቻቸና ፍትሃዊ መሆን አለበት። ከዛም በላ ህዝቡም ይሁን ተወዳዳሪው በነጻነት ሲንቀሳቀስ ነው ምርጫ ለመባል እንጂ ጭራሽ ምርጫ ነበረ ወይ ነው የምለው። አሁንም ከዚህ ተነስቼ የምለው አሁን አሸንፋችኋል ብሎ አንድ ሁለት ወንበር ወይም የተወሰነ ቢሰጥም እኔ ምርጫ ባልነበረበት እንዲሁ 100% ጨርሶ የወሰደውን ምርጫ ለይስሙላ ካልሆነ በስተቀር ምርጫ ባልነበረበት ወንበር ቢገኝም እኔ ትርጉም ያለው አይመስለኝም። ምክንያቱም ጭራሽ የምርጫ ምህዳር ፈጽሞ የጠፋ ስለነበር።
ኢንጂነር ይልቃል ከቀሩት ገና ውጤታቸው ካልታወቁት 105 መቀመጫዎች ሰማያዊ ፓርቲ መቀመጫ ያገኘውን?
አይ አንደኛ ነገር አቶ ገብሩ ባሉት ነገር ላይ ሙሉ በሙሉ ስማማና ይሄኛውም 105 መቀመጫ እንዳይነገር ያደረገ ምርጫውን ኢህአዴግ 100% በማሸነፉ ከ547ቱንም አገኘው ብሎ መናገር ነውርነቱን እንደው ለመጀመሪያ ጊዜ ኢትዮጵያዊ ጨዋነት ያሳፈራቸው ይመስለኛል። የኢህአዴግን ባለስልጣኖች እንዴት ብለን ይህንን ነገር ሰው ፊት ይዘነው እንቀርባለን በሚል እንጂ የቀሩትም የምርጫ ጣቢያዎች ከአዲስ አበባ ውጭ ለሁሉም በየፕሮፖርሽኑ ተሰጥተው በንቃት ይህን ያህል ፐርሰንት ቀረን በል ተብሎ እንጂ ከርቀት ከተለያየ ምክንያት አይደለም። መሀል ካሉትም ክልሎች ዳር ካሉትም ክልሎች ያሸነፉበትን ውጤት በትክክል አግኝተዋል፣ አውቀውታል። በሰኞ ዕለት ጠዋት ጀምሮ ውጤቱ ተለጥፏል። ስለዚህ እዚህ ላይ ምንም ማሻማት አያስፈልግም። አንድ ቦታ ላይ ምርጫ ካለመደረጉ በስተቀር 546ቱንም መቀመጫ ኢህአዴግ አሸንፏል። ይሄንንም ለመናገር ስላሳፈረው ብቻ ይቀር እንጂ ይሄም ጥያቄ እንዲቆይለት ነው ልብ ተንጠልጥሎ ህዝብም ይሄን ነውረኛ ተግባሩን በአንድ ጊዜ ከሚነጋገርበት ይልቅ 105 ድምጽ አለ እዛ ውስጥ ይኖር አይኖር እየተባለ ፈረንጁም አበሻውም ጋዜጠኛውም እየጠየቀ እንዲኖር ለማድረግ ይሄው የማታለሉ ነገርና የውሸቱን ምርጫ በአንድ ጊዜ ከመናገር ይሻላል ተብሎ ታክቲክ እንጂ የምር ምርጫም እንዳልነበረ ውጤቱ 100% የኢህአዴግ እንደሆነ ኢትዮጵያ ህዝብ ሊያውቅ ይገባል። የሚጠበቅ ነገር የለም።
እርሶ ጋር ልቆይ ኢንጂነር ይልቃል፣ እናንተ ምርጫው ተጭበርብሯል ውጤቱንም አንቀበልም ብላችኋል፣ ማስረጃም እንዳላችሁ ነው የምትናገሩት። የሆነ ሆኖ ኢህአዴግ ምርጫ እንዲካሄድ አድርጓል። ምርጫውን ለማካሄድ የተገፋበት ምክንያት ምንድን ነው ትላላችሁ?
እንግዲህ ይሄ ህገ መንግስት የሚባል ነገር አመጣው። በተለይም ደግሞ ከኢትዮጵያ ህዝብ በላይ የኢትዮጵያ መንግስት አሁን ባለበት ሁኔታ በጣም ጥገኛና በእርዳታና በብድር የሚኖር መንግስት ነው። ስለዚህ ይሄን ከ5 ዓመት አንዴ የሚደረገውን በእኛ ወግ በምንለው በፈረንጆች ፎርማሊቲ አሟላሁና ይብዛም ይነስም ይምረርም ይረርም አድርግ ያለው የሚለውን ነገር እፎይ ለማለት ካልሆነ በስተቀር ኢትዮጵያ ዲሞክራሲያዊ ምርጫ አድርጋለች የሚያስብልም ሳይሆን በኢትዮጵያ ህዝብ መቀለድና ትልቅ ታሪክ ያለውን ህዝብ ወደ መናቅ የደረሰ ነገር ነው እና ለፎርማሊቲና እንደው ተደረገ ለመባል ለወጉ የተደረገ ነገር ነው፣ ለእርዳታና ለብድር ሲባል ማለት ነው።
አቶ ገብሩስ፣
እንግዲህ በአሁኑ ጊዜ ወታደራዊ መንግስት ወይ የለየለት እንደ ኮሪያ እና ሌሎች ሰሜን ኮሪያ እና ሌሎች ካልሆነ በስተቀር አምባገነኖች ምርጫም አንዱ የምንድን ነው የቅቡልነታቸው ማረጋገጫ አድርገው የሚወስዱበት ሁኔታ ነው ያለው በአሁኑ ጊዜ። ለይስሙላ ምርጫ ይደረጋል፣ ለይስሙላ ስራ ላይ የማይውል ህገ መንግስት ይኖራል፣ ለይስሙላ ፓርቲዎች አሉ ይባላል፣ ሌሎችም እና ይሄ ነገር እንግዲህ በአሁኑ በ21ኛው ክፍለ ዘመን በ21ኛው ክፍለ ዘመን መጨረሻ እንዲሁ ምርጫ የለም ብለው እንደነ ኢሳያስ የሄዱ የሚያሳፍራቸው የሚያስቸመቅ ጉዳይ ስለሆነ ነው እንጂ አካሄዱ አንድ አይነት ነው። የአንድ ፓርቲ አገዛዝ ነው ያለው። በዚህ ይዘቱ ስናየው የአንድ ፓርቲ አገዛዝ ነው። ስለዚህ እንደተባለው ለእርዳታም ይሁን በህዝብም ይሁን በዓለም አቀፍ ማህበረሰብ ቅቡልነት ለማግኘት ለዲሜስ ለማግኘት ምርጫ ይካሄዳል እንጂ የምርጫ ሽታም የሌለው አካሄድ ነው። በተለይ በአሁኑ ምርጫ እኔ የታዘብኩት ጭራሽ አንድም ወንበር ብቻ ሳይሆን አንድም ድምፅ ማግኘት ያለባቸው የሚለው መመሪያ ከኢህአዴግ ወርዶ ካድሬው፣ አስተዳደሩ፣ ሌሎችም የመንግስት ፖሊሱ፣
ይሄን ተግባራዊ ያደረገበት ሂደት እንጂ ምርጫ የሚባል ነገር አልነበረም። እንዲያውም እኔ ኢንጂነርን ምላቸው ምርጫ አለ ወይ ነው የምለው እኮ እኔ። ምርጫ የሚባል እኮ ተወዳዳሪ ተፎካካሪ ቡድኖች ወይ ፓርቲዎች ሲፋፋቀሩ ነው፣ አላማቸውን አሳውቀው ለህዝብ አሳውቀው ህዝቡም አማራጭ ሲያገኝ ነው እንጂ አማራጭ በሌለበት አማራጭ እንዲኖር ባልተደረገበት ጊዜ ምርጫ አለን ብሎ ለመናገር ያስቸግረኛል። ይሄ ቀልድም ትም ነው የምለው።
እንዳያችሁ ደግሞ ተስፋ አደርጋለሁ ከአውሮፓ ህብረት፣ ከአሜሪካ መንግስትና ከአፍሪካ ህብረት የተገኙ ግምገማዎች አሉ። በተለይ የአፍሪካን ህብረት ብንወስድ ሰላማዊና ትክክለኛ ምርጫ ይልና ተአማኒ፣ ሚዛናዊና ነጻ የሚሉ ቃላትን ግን አልተጠቀመም። ስለዚህ ምን ይላሉ አቶ ገብሩ?
እንግዲህ እኔ ሳየው ምንድን ነው የአፍሪካ ህብረት እስካሁን ድረስ ሚዛናዊ የሆነ መግለጫዎችን በመስጠት በምርጫ ሁኔታ አይታወቅም። ዘንድሮ የተወሰነ ነገር አስቀምጧል። እንግዲህ በሌለው ነገር አንድ ነገር ተናግሯል። ምንድን ነው ሰላማዊ የሚለው? ከጅምርም ቢሆን እኮ ሰላም የሚያደፈርስ ፓርቲ አልነበረም ኢትዮጵያ ውስጥ። ይሄ መታወቅ ያለበት ይመስለኛል። ሰላም የሚያደፈርስ ኃይል አልነበረም። ሰላም እንዲደፈርስ ወይም ተቃዋሚዎችን ለመምታት ለመድፈቅ ይሄን መፈክር ገዢው ፓርቲ አንስቶ ተንቀሳቀሰ እንጂ ሰላምን ጥያቄ ውስጥ የሚያስገባ ነገር የለም። ስለዚህ ሰላማዊ ሆኖ ተካሂዷል የሚለው ነገርም እኔ ትክክል አይመስለኝም። እንግዲህ ሰላማዊ ሆኗል ሲባል እንኮ ምን ያህል ሰዎች ናቸው የታሰሩት በዚህ ምርጫ ከተቃዋሚዎች? ምን ያህል ሰዎች ተደብድበዋል? ምን ያህል መራጮች ታስረዋል? ምን ያህል የተቃዋሚ ፓርቲ አባሎች ተደብድበው ሆስፒታል እስካሁን ዳሩ? እስኳ አባሎቻችን አሉ ሆስፒታል ውስጥ አሉ፣ ተመተው ተደብድበው ተወግረው ያለ ምንም ተጠያቂነት። ተጠያቂም የለም በዚህ ሁኔታ የተጠየቀም የለም። ስለዚህ በጣም የሚያሳዝነው ኑና ተወዳደሩ መምረጥ ይችላችሁ ተብለው ሲንቀሳቀሱ ያገኙት ነገር ድብደባ ነው። መኪኖቻቸው ታስረዋል፣ ታሜን ተሰብረዋል፣ ለቅስቀሳ ያሰምረናቸው። እንዲያውም ለዚህም ተጠያቂ የለም እኮ በዚህ ሀገር። ሰላማዊ የሚባለው እንዴት ምን ሲሆን ነው? ምን በምን ሁኔታ ነው ሰላም ይባለው? የታሰሩ እኮ በብዛት አሉ። እንዲያውም ድህረ ምርጫም እኮ አሁን እኔ ማቃቸው የአረና ምክትል ሊቀመንበር ተከራየበት ቤት እኮ እንዲወጣ አስገድደውታል አስተዳደሮች፣ የቀበሌ አስተዳደሮች። የእኛ ተወዳዳሪ አሁን እስር ቤት ይገኛል። ስለዚህ ሰላማዊ የሚለውም ነገር ጥያቄ ውስጥ ይገባል ማለት ነው። ሰላማዊ እንግዲህ ተቃዋሚዎች እስከተደበደቡና እስከተመቱ ድረስ ምንም ችግር የለውም ካልተባለ በስተቀር። ሌላው ግን በሌለ ነገር መናገርም ያሳፍራቸው ሊሆን ይችላል። ስለዚህ የነጻና ፍትሐዊ ዋናው መርህ እንግዲህ ነጻና ፍትሐዊ ምርጫ ነው የሚባለው እንጂ ይሄ ሰላም ሆን ብሎ በሌለው ይህ ሰላማዊ ሁኔታ በሌለበት የኢህአዴግ ተቃዋሚዎችን ለማስፈራራት ህዝቡንም መራጭንም ለማስፈራራት ተወዳዳሪዎችን ለማስፈራራት ያመጣው የመጀመሪያው ስሎጋን ነው እንጂ ምንም የሚያሰጋ ነገርም አልነበረም።
ኢንጂነር ይልቃልስ በዚህ ላይ ያለው አስተያየት ምንድን ነው?
አዎ እንግዲህ ዲፕሎማሲ የሚባለው ነገር በራሱ አስቸጋሪ ነገር ነው። አንድ ነገር ለመግለጽ ሲባል እዚህ ግባ የሚባሉና ለህዝቡ የዲሞክራሲ ግንባታ ሂደት ብዙ ጥቅም የሌላቸው ነገሮች ቢሆንም እንኳን ያንኛውን የሚወቀሰውን ኃይል ፈጽሞ ላለማስቀየም ሲባል ተፈልጎ አንዳንድ ነገር መሀል የሚደነቀር ነገር አለ እና ያ በአጠቃላይ በምርጫው ሂደት መመዘኛ ላይ ምን ጥቅም አለው የለም የሚለውን ግምቱ ሳያስገቡ እንደው ኢህአዴግን ጨርሰን ከምንወቅሰው ምን ጥሩ ነገር ነበረ ሲባል ሰው ተሰልፎ በሰላም ይሄድ ነበር። እንግዲህ በእነሱ አባባል እዛ ጋር የሚሞት ሰው ጥይት ሲተኮስ ሰው ሲደበደብ በአደባባይ ማየት ነበረባቸው መሰለኝ። እና አቶ ገብሩ እንዳሉትም ያንን የሚያደርግ ነገር በመጀመሪያውም ኢትዮጵያ ውስጥ የለም። የኢትዮጵያ ህዝብ ህግ አክባሪ ነው፣ ጨዋ ነው፣ ሰላማዊነቱና ሲቪልነቱ የበዛ ህዝብ ነው። ይሄ የተረጋገጠ ነው። እንደውም እያስጠቃው ያለ ይሄ ነው። ጨዋና ባለጌ ሲጣላ ሁልጊዜ የባለጌ ምንም አይነት የጨዋታ ህግ ስለሌለው፣ ጨዋ ደግሞ ይሉንታ አለው መስመር ጠብቆ ህግ አክብሮ ስለሚሄድ ሁልጊዜ ባለጌ ነው የሚያሸንፈው። እና የኢትዮጵያ ህዝብ በሰላማዊነቱ አሁንም ማላገጫ ሆነ ማለት ነው። በኢህአዴግ ልዩ ችሎታ በሰላም ምርጫው እንደተጠናቀቀ ሆኖ የሚደረገውም ነገር አሁንም ለህዝባችን ንቀት ነው፣ ስድብ ነው። መጀመሪያውንም ሰላምን የሚያደፈርስ ነገር በህዝቡ በኩል ምንም የለም። ከዛ ይልቅ የነበረው እንደውም በገዢዎች በኩል በፖሊስ የሚሰጠው መግለጫ ልዩ ኃይል እንዳለ ግንቦት ሰባት በዚህ ውስጥ ሊገባ ነው፣ የተለያዩ ልዩ ኃይሎች ተደራጅተዋል፣ ተጠንቀቅ ምንበል ብሎ ከየገጠር ወረዳ ሳይቀር ልዩ ኃይል ተመድቦ አገሪቷ በአስቸኳይ ጊዜ ልዩ ጉዳይ ውስጥ እንዳለች ተደርጎ የተካሄደ ምርጫ ነው እና ያ በዲፕሎማሲ አገላለጽ አንድ ነገር መጥፎነቱ ሲገለጽ ጥሩ ነገርም ተፈልጎ መግባት አለበት በሚለው ውስጥ ዝም ብሎ የተደነቀረ ነገር እንጂ
የምርጫውን ሂደት ይሁንታ የሚያረጋግጥ ቃልም አይደለም፣ አይገባምም። በመሰረቱም ኢህአዴግ ይህንን በግልጽ ተናግሮታል። እንደው እኛ በሂደቱ አብራችሁ መቆየት ነበረባችሁ፣ ዲሞክራሲ ሂደት ነው እያሉ ለሚሉ እንጂ በኢህአዴግ በኩል እኮ እንደው ቀላል የሚመስል ነገር አለ። የውጭ ጉዳይ ሚኒስተሩ እኔም በነበርኩበት ክርክር ላይ ሲናገሩ ወንዝ መሀል ሆኖ ፈረስ አይቀየርም ሲሻገሩ ነው ያሉት። ያ ማለት እድገት ልማት እያመጣን ነው፣ እዚህ እድገትና ልማት መንገድ ላይ ሆነን ፈረስ አንቀይርም ማለት ተቃዋሚዎች በምንም አይነት ወደ ፖለቲካ ስልጣን መምጣት የለባቸውም የሚለው ይሄ በኮሚኒስት አስተሳሰባቸው ውስጥ በመፈክር በኃይለ ቃል ስለሚመሩ በማዕከላዊ ስብሰባቸው ውስጥ ሁሉ የሚያወሩትን ቃል ነው። በድንገት የመጣ ቃል አይመስለኝም። ሁሉም ነገር የስሙላና የውሸት ነው። አጠቃላይ አቶ ሰሎሞን
እንግዶችን አመስግኜ ላብቃ። አቶ ገብሩ አስራት የመድረክ ስራ አስፈጻሚ አባል፣ ቀደም ሲል በገዢ ፓርቲና መንግስት ውስጥ የትግራይ ክልል ፕሬዚደንትነትን ጨምሮ በተለያዩ የኃላፊነት ቦታ ያገለገሉ እንዲሁም የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት ለጊዜያችሁ በጣም አመሰግናለሁ።
እኛም ለተሰጠን እድል እናመሰግናለን። እግዚአብሔር ይስጥልን።
የተከበራችሁ አድማጮች፣ ከዚህ በላይ በተቃዋሚ ፓርቲዎቹ አመራሮች ለተሰጡ አስተያየቶችና ትችቶች ከምርጫ ቦርድ ምላሽ ለማግኘት ጥረት አድርጌያለሁ። ወደ ዶክተር አዲሱ ገብረ እግዚአብሔር፣ ወደ አቶ ነጋዱ ፊሳና ወደ ቦርዱ ሊቀመንበር አቶ መርጋ በቃና ቢሮዎች ስልክ ደውያለሁ። የአቶ መርጋ በቃና ጸሐፊ ረዳት ወይዘሮ ውልታ ወልደ ኪዳን ሁለቱም ከፍተኛ አመራሮች ቢሮአቸው እንደሌሉና ነገ እንድሞክር ነግረውኛል። የአቶ ነጋዱ ፊሳ ስልክ ግን አይነሳም። ለማንኛውም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ በሰጡት አስተያየት ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ከፍተኛ አኩሪ ተግባር አከናውኗል ሲሉ መናገራቸው ይታወሳል። በዚሁ አጠቃልላል።
ብሔራዊ ምርጫ ቦርድ ገለልተኝነቱን ጠብቆ ያከናወነው እጅግ ከፍተኛ ሙያዊ ተግባር ሁላችንንም ከማኩራቱ አልፎ ለኢትዮጵያ ዲሞክራሲያዊ ስርዓት የበለጠ መጠናከር የራሱን ጉልህ አሻራ ለማስቀመጥ የሚያስችለው ደረጃ ላይ የደረሰ በመሆኑ አመራሩ ላሳየው ቁርጠኝነትና አባላቱ ባከናወኑ ተግባር ሊኮሩ እንደሚገባቸው በዚህ አጋጣሚ ለማስገንዘብ እፈልጋለሁ።
ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየው ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።
This program has come to you from the Voice of America, Washington.